ሻለቃ ዳዊት የከሸፈች ሀገር የሚያደርጋት ያሏቸውን ዝርዝሮች ያቀርባሉ። ተቀደመው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ነበረውና አሁን ያለውን በርግጥ እርሶ ባቀረቧቸው ውስጥ መለካታቸውን እናነጻጽራለን። ነገር ግን የተለያየ ሐሳቦችን የማግኘት እድላችንን ለማስፋት ሌላ ጥያቄ ሳላክል ዶክተር ዮናስ የተከታዩን እድል ለርሶልስ ተስፋ ለመቅረጦን ለውጡም ማስተካከያ ማስፈለጉን ገልጸው ግን ያሉት ሁኔታዎች ሻለቃ ዳዊት እንዳቀረቡት ያንሃል አስጊ ወይም የከፋ ተስፋ አስቆራጭ ሁኔታ መስሎ አልተሳሉም በጽሑፎ። ምን ይላሉ ሻለቃ ዳዊት ላሉት?
በመጀመሪያ ደረጃ ማለት የምፈልገው በለውጡ ተስፋ አልቆረጥኩም ብቻ ሳይሆን የኔ አቋም ከዛም ከፍ ያለ ነው። ለውጡ በአሁኑ ጊዜ የፕራይም ሚኒስተሩ የለውጡ አያያዝ ከፋንደመንታል ሌቭል በመሰረታዊ ደረጃ ትክክል ነው ብዬ ነው የማምነው። ሆኖም ግን የአስተዳደሩ ወይንም የማኔጅመንት ብዙ ስህተቶች ተሰርቶ ነበረ። እነሱ ላይ ነው ያተኮርኩት ጽሑፌንም እንዳየኸው። ለዛም አስፈላጊ እርማቶች መደረግ አለባቸው የሚል ነው አንደኛው። ሁለተኛው እስካሁን ድረስ የፐብሊክ ሪሌሽንስ እና የኮሙኒኬሽኑን ኤኮሲስተም ማለት ከህዝቡ ጋራ መንግስት ከህዝብ ጋራ ያለው ግንኙነት አልተመሰረተለትም ነበር። እንግዲህ አሁን ኢትዮጵያ ውስጥ ያለው ኢፒአርዲኤፍ ነው። ኢህአዴግ ነው ኢትዮጵያ ውስጥ አንድ ያለ ፓርቲ። እዛ ፓርቲ ውስጥ ያሉት ባላቸው ፕላትፎርም ባላቸው መድረክ ያለውን ለውጥ ሊገፉትም ይችላሉ፣ እንዲሰምር ሊያደርጉትም ይችላሉ፣ ሊጎትቱትም ይችላሉ። ጠቅላይ ሚኒስትር አብይን በብዛት የደገፋቸው ከዛ ሲስተም ውጭ ያለ ኢትዮጵያዊ ነው። ዲያስፖራም ላይ ያለው ኢትዮጵያም ውስጥ ያለው ተገልብጦ የወጣው ኢትዮጵያዊነት የኢትዮጵያ ናሽናሊዝምን ያቀፈው ነው። በዚህ በዘር ፖለቲካ የተመረረው ነበረ እሳቸውን ያቀፈው። ትልቁ ስህተት የተሰራው ለዛ ለዚህ ኢትዮጵያዊ ነኝ ብሎ ለነበረው ፕላትፎርም መፍጠር አልተቻለም። ያ ማለት ኦዲፒን ወይም የእሳቸውን ፓርቲ ተው ማለት አይደለም። በአሁኑ ጊዜ የእሳቸውን ፓርቲ መተው አይችሉም። ምክንያቱም አንድ ፕላትፎርም ላይ ሆነህ ነው ለውጡን መምራት የምትችለው። ግን ትልቁ የእሳቸው አስተያየት የነበረው ለዛ ህዝብ መድረክ አልተከፈተለትም ነበር። መድረክ ስላልተከፈተለት ደግሞ ያለውን ለውጥ ኢንፍሉዌንስ ሊያደርግበት ወይንም ደግሞ የእሱን አስተዋጽኦ ሊያበረክትለት የሚችልበት መንገድ ጠባብ ነበረ። ያ ነው ኮንፊውዝ አደረገው ወይንም ተደምር ያለው ሁሉ የነበረው ተቀንሽ ያለው ባለት ያስከባው ከሚል ነው እንጂ በመሰረታዊ ደረጃ ጠቅላይ ሚኒስትሩ እስካሁን የሚሰሯቸው ነገሮች የተሳሳቱ ናቸው ብዬ አላም።
መልካም።
ሁለተኛ የኔ እንግዲህ አመለካከት የሻለቃ ዳዊት አቀራረብ ላይ አንደኛ ይሄንን ችግር የፈጠረው መሰረታዊ ችግሮችን ሙሉ ለሙሉ ተቀበሏቸው አልመሰለኝም። ከዚህ ነው ይህ ፕራይም ሚኒስትር ወይንም አሁን ያለው መንግስት ከዛ ነው እጄ የተጀመረው የሚለውን የተቀበሉት አልመሰለኝም ሙሉ ለሙሉ። በሁለተኛ ደረጃ ግን ያቀረቧቸው ብዙ ነገሮች ከተለያዩ ቦታ ላይ የተነሱ ናቸው፣ ኤፒሶዲክ ናቸው። ኤፒሶዲክ እንግዲህ ምንድን ነው?
በአንድ ወቅት በአንድ ቦታ የሚከሰቱ አይነት ናቸው ያሉ ነው
ነገሮች። እሱን ነው የማወራው። እኛ አንድን ለውጥ ማምጣት የምንችለው ሲስተሚክ የሆነ እሱ ላይ ፎከስ እስካደረግን ድረስ ነው። ኢትዮጵያ ካለችበት ሁኔታ ላይ ተነስቶ ለውጥ በሚደረግበት ጊዜ አሁን የምናያቸው ብዙ ነገሮች ይመጣሉ። በእርግጥም ሁሉ ነገር ስላልተሰራ መሆን ከሚገባው በላይ እየተፈጠረ ነው። ከዛ ውጭ እንደው አንድ ነጥብ ማለት እንፈልገው በሻለቃ ዳዊት ላይ ብዙዎቹ ያቀረቧቸው እኔ ዓለም ባንክ ውስጥ ነበር የምሰራው። በምሰራበት ጊዜ ከ71 ሀገር በላይ ሄጃለሁኝ። ከ71 ሀገር በላይ ኢኮኖሚውን አይቻለሁኝ፣ የሶሻል ሁኔታውን አይቻለሁኝ። በብዛትም ባይሆን የተወሰኑ አፍሪካ ሀገሮች ጋራ ትናለን፣ ግን በብዛት ኤዥያ እና ላቲን አሜሪካ ላይ ነበር የማደርገው። ብዙዎቹ አሁን ለምሳሌ ፌይልድ ስቴት ነው በሚሉበት ጊዜ ብዙዎቹ የተጠቀሙባቸው ነገሮች ትክክል አይደሉም። በእሳቸው መመዘኛ ከታየ ኢትዮጵያ ፌይልድ አትሆንም።
እስኪ ያስጨብጡን። በእሳቸው መመዘኛ ትክክል አይደሉም ያሏቸውን በጣም ዝርዝር ውስጥም ባይገባኝ አንድ ሁለት ብለው ያሳዩን እስኪ።
አዎ፣ አሁን ለምሳሌ አንደኛው የተናገሯቸው ምን ይላል? ፌይልድ ስቴት ለመሆን ኢኮኖሚ የለም ወይንም ደግሞ የወደቀ ነው። ኖ ኢኮኖሚ ኦር ዲስፋንክሽናል ኢኮኖሚ የሚል አቀራረብ አላቸው። አሁን ያሉት ጠቅላይ ሚኒስትር የመጡት በ2018 መጀመሪያ ላይ ነው። የአይኤምኤፍ የኢኮኖሚ እድገቶችን የሚያደርገው ከጁላይ እስከ ጁን ነው። እንግዲህ የመጀመሪያው የ2018ን 17.5% አድጓል ኢትዮጵያ ይላል። ከዛ ውስጥ የፋቸው ሚና ነብይ 3-4 ወር ነው። የፋቸው ሊሞገስበትም ይወቀስበትም ይችላል አይደለም። የ2018ቱን ግን IMF የሚለው ይሄን ግምት ነው 8.5% ኢትዮጵያ አድጓል ይላል። የማደጋደላለው ይላል እስከ ጁን 2019 ማለት ነው ከሁለት ወር በኋላ። ያንንም ደግሞ በአፍሪካ ውስጥ የመጨረሻው ከፍተኛው ንግድ ያሳየ አንደኛ ኢትዮጵያ ነው፣ ሁለተኛ ሩዋንዳ ነው፣ ሶስተኛ ሴኔጋል ነው ይላል። ያንን በምንልበት ጊዜ እንዴት አድርገን ነው ኢኮኖሚው የለም ወይንም ወርቋል እንደምንለው ያንዱ ነው። ሁለተኛ ድርሰት የኢትዮጵያ ዴት ቱ ጂዲፒ ሬሾ ይላል
ከዳ
3% ነው።
የብድር የኢትዮጵያ ብድር በነፍስ ወከፍ ሲለካ
ከኢኮኖሚው ጋር ሲነጋገር ይላል። የዓለም ባንክን ይሁን ዩናይትድ ኔሽን ወይንም የአይኤምኤፍንም ዳታዎች በምንመለከትበት ጊዜ ከኢትዮጵያ የባሰ ወደ 74 ሀገሮች አሉ። ከኢትዮጵያ የእጥፍ ያላቸው እና ለምሳሌ ጃፓን 230% ነው። አሜሪካ 109% ነው። እና ህንድን የተመለከትክ እንደሆነ ኬንያን የተመለከትክ እንደሆነ ኢትዮጵያ ካላት ዴት ቱ ጂዲፒ ወይንም እዳ ከጠቅላላ የኢኮኖሚው ጋር ሲመዛዘን 59% ከማንኛውም ሀገር እንደደለም እንጂ ምን ብዙ ቦታ ላይ ጽፌያለሁ። የኢትዮጵያ መንግስት ያንን ነገር ከፍጹም ከቁጥር ውስጥ መክተት የለበትም። በተለይ ከቻይና ውጪ ከወርልድ ባንክ እና ከአይኤምኤፍ በትልቅ አውሮፕላን ጭነው ያበደሯችሁ ተቀበሉ። ሲያበደሯችሁ መክፈል እንደማትችሉ እያወቁ ነው የሚያበደሯችሁ አሁን ባለንበት ሁኔታ። ስለዚህ ወደኋላ ማለት የለብንም የሚሁሉ የጻፍኩታለና አሁን ይሄ እንደ ፌይልድ ስቴት ሆኖ ሲቀር ትክክል አይደለም። አይ ቲንክ ትንሽ በርከት ያለ ጊዜ ቢኖረን እያንዳንዱ ሻለቃ ዳዊት ያስቀመጣቸው ነገሮች ተመርጠው መጥፎ የሚባሉ ነገሮች ተመርጠው ነው። እኔ 24 ሰዓት ብትሰጠኝ ኢትዮጵያን ሶማሌን አስመስዬ ልጽፍልህ ይችላለሁ፣ ኢትዮጵያን ስዊዘርላንድን አስመስዬ ልጽፍልህ ይችላለሁ። ሰሌክቲቭ የሆነ የፋክት ፋይንዲንግ ካደረግን ማለት ነው።
አጠቃላይ ስዕሉን አይሰጥም። ከዚህ ውጭም የሆነ የትኛውንም መንገድ ልንከተል እንችላለን የሚል ይመስላል። ለመከራከር ያህል ለሻለቃ ዳዊት እድል መስጠት ስላለብኝ ሌሎች ነጥቦችንም ስለማነሳ የሚመንሱት አንድ ጥያቄ እርሶ ጋር ላቆይ። ብድርን በተመለከተ የተንሰራፋ ሙስና ባለበት ብድርን በገፍ መውሰድ ችግር ሊሆን የሚችልበት ሁኔታ አይታየትም? እርሶ ጋር ስንመለስ የምንመለከተው ጥያቄውን ሻለቃ ዳዊት በቀጥታ ዶክተር ዮናስ ላሏቸው ጥያቄዎች መልስ በመስጠት ይጀምሩ።
ዶክተር ዮናስ እኔ ኢኮኖሚስት አይደለሁም፣ ነገር ግን ይገባኛል ነገሩ ይገባኛል። ወርልድ ባንክ እና IMF ሁሉ ጊዜ አበዳሪዎች ናቸው። አበዳሪዎች ስለሆኑ እነሱን ለሚመለከቱት አበዳሪዎች ብድራቸውን እንዲመለስ እንፈልጉት እና ሁሉ ጊዜ አንድን ሀገር ኢኮኖሚ ሁኔታ የሚመዝኑት ራሳቸው ያንን ብድር እንዴት ይመለስልናል ከሚለው ካልኩሌሽን ሂሳብ ሰርተው ነው። በጠቅላላው ግን እኔ ከማንንም ፋንድ ፎር ፒስ የሚለው ይሄ የፍራጃይል ስቴት ኢንዴክስ የሚያወጣው እኔ መረጥኩት አይደለም፣ የተቋቋመ ነው። ዓለም በሞላ የሚጠቅሰው ነው። ከዛ ነው የወሰድኩት አንዱ። ሌላውም ደግሞ ከዚሁ አገር ውስጥ ከመጣ የገቨርነር የናገር ደሴ የተናገረው ነው። 10.5 ቢሊዮን ብር ዴፊሲት አለብን 5% መሆኑ ነው እና ይህንን ነው እንግዲህ የሚናገረው እና ከዛ ውስጥ የኤክስፖርት እርነችን 1.64 ቢሊዮን ነው ይላል። while the import is 10.5 billion import to which is 10.5 ነው እና ይሄን ሁሉ የሚናገረው ዳውን ደግሞ ያለብን እዳና የፎረን ኤክስቼንጅን ገቨርነሩ የተናገረ ነው። የለንም ለመድኃኒት መግዣ ብቻና ለነዳጅ ማስገቢያ ብቻ ነው ብሎ የተናገረው እሱ ነው። እኔ የተጠጉት አይደለም። ያንንም የፌይልድ ስቴት ኢንዴክስን ያወጣሁት ፋንድ ፎር ፒስ የታወቀው ማንም መጽሐፍ ሊትን የሚለው ኢንዲፔንደንት የሆነ ከዛ ውስጥ ነው የጠቀስኩት እ አልፈጠርኩትም። ስለዚህ አገሬ ብታምር ወዳለሁኝ፣ ግን ፈልጌ እንትን ነው መሬት ላይ ደግሞ ያለው ሁኔታ ስናይ ደግሞ በፋስተስት ግሮዊንግ ኢኮኖሚ ኢትዮጵያ ይባላል። ብዙ ኢኮኖሚስቶች ደግሞ ማቅረብ ይቻላል ይህንን ውሸት እንደሆነ። በመሬት ላይ ስናይ የህዝቡ ኑሮ ምንድን ነው እና እዛ አዲስ አበባ ውስጥ ሰርኩሌት የሚያደርገው ገንዘብ ዛሬ ይህን ስንነጋገር ለመቶ ዓመት የነበረ የልማት ባንካችን ኮላፕስ አደረገ። 46 ቢሊዮን ዶላር አበድሮ እና ሊመለስ አልቻለም። ያ ገንዘብ ለምንድን ነው ሊመለስ አልቻለ? ኮራፕሽን ሆነ እና በሙስና ብድር የተሰጠ ነበር። አሁን ያ ባንክ ሊዘጋ ነው፣ ባንክራፕት ነው፣ ኪሳራ ገብቷል። ይህን የመሳሰሉ ነገሮች አሉ በሀገራችን ስለሚያ ስለዚህ ኢኮኖሚው በርግጥ ወርቃል። የኑሮውን በጣም መለካቻል ኢንፍሌሽኑን ማየት ይችላል። ምን አይነት ኑሮ የሚኖር ባላገር መሄድ ይችላል ያለውን ነገር ለማየት ኢትዮጵያውያን ኑሮ ያ ሁሉ ያሳየናል ለማለት ነው። የኢትዮጵያ ኢኮኖሚ እየወደቀ መሄዱን በደንብ ያሳየናል።
መልካም የከሸፈች ሀገር ነች የሚለውን አጥብቀው እየተከራከሩ ነው ሻለቃ ዳዊት። ዶክተር ዮናስ ጥያቄ ላቆየሁንም።
እሺ፣ በእርግጥ ኢንዲኬተሮቹ ማሳያ ነጥቦች ሻለቃ ዳዊት ያነሷቸው በዓለም ውስጥ የሚነሱ ነጥቦች ናቸው። የኔ ችግር እሱ አይደለም፣ ነጥቦቹ መሆናቸው አይደለም። ግን የኢትዮጵያ ኢኮኖሚ በእርግጥ ዓለም ባንክም ብዙ ጊዜ ይወቀሳል። የኢትዮጵያ ዳታ በዘመነ ቲፒኤልኤፍ ጊዜ 13-12 10% አደገ የሚባለው ትክክል አይደለም ተብሎ ብዙ ይወቀሳል። ብዙ ኢኮኖሚስቶችም ክሬዲብል በሆነ መንገድ እነዚህ ነገሮች ኤግዛጀሬትድ የሆኑ ይመስላሉ በሚል ያቀርቧቸዋል። ሆኖም ግን የእኛ ክርክር የሚሆነው እንደዛም ብለው እንኳን የሚከራከሩት ሰዎች 13% አይደለም 10% ነው ወይም 10% አይደለም 8% ነው እንጂ የሚሉት የኢትዮጵያ ኢኮኖሚ የፖለቲካ አላማ የሌለው ንጹህ ኢኮኖሚስት የኢትዮጵያ ኢኮኖሚ በነ ቲፒኤልኤፍ ጊዜ አላደገም ብሎ የሚል ትንሽ ችግር ያጋጥመዋል። አሁንም 8.5 አደገ ወይንም ነው 8.5 ሊሆን አይችልም 6 ሊሆን ይችላል 5 ሊሆን ይችላል ብሎ ሊከራከርበት የሚችል ነጥብ ሊኖር ይችላል። ምክንያቱም የኢኮኖሚክስ ዶክተር ጋር ስትሄዳ በሽታው ወገ ሊሆን ይችላል ትራይል ኤንድ ኤረር ነው በሙከራ ነው ፓርትሊ። ሆኖም ግን አንድ ሀገር 8.5 አደገ ቢባል ወይም 5% አደገ ቢባል ኢቨን 5 እንኳን አደገ ብንል የሰብሳራን አፍሪካ አቨሬጅ ከ5 በታች ነው። ስለዚህ ኢትዮጵያ እየወደቀ ነው የሚለው ነገር በጣም ትክክል አይደለም። በኢኮኖሚክ ቲዮሪ በኢኮኖሚክስ እንደምንመለከተው አንድ
ኢትዮጵያ ማየት ያስፈልጋል። ፐር ካፒታ የእያንዳንዱ ሰው ኑሮ ማየት ያስፈልጋል። ይሄንን እያየን እኮ ነው እንጂ አገር ውስጥ የሚመጣውን ገንዘብና ከተማ ውስጥ ሰርኩሌት የሚያደርገውን ገንዘብ አይደለም ማየት ያለብን። ነገር ግን የትሪክል ዳውን አርጎ ወርሳች ወርዶ እያንዳንዱ ሰው ጋር ምን ድርሻ ያገኘ ነው ገንዘቡ ሰርኩሌት ያደርጋል። ኢንፍራስትራክቸር ልማት ድርጅቶች መንገዶች ይሰራሉ። ነገር ግን ያ ከተራው ገበሬ ጋር 5.98 በመቶ ከሆነ ህዝብ ጋር ምን ግንኙነት አለው ነው? ግንኙነት የለውም። ያን ግንኙነት ስናጣ ነው የኢትዮጵያ ኢኮኖሚ ከፍቷል የሚያሰኝ እንጂ ኢትዮጵያ ውስጥ ያለው በግራንትም ሆነ በተለያየ መልክ የሚገባውን ገንዘብ ያንን አካፍሎ በህዝቡ እንትን ይሄን ያህል አደገ የሚለውን ካልኩሌሽን አይሰራም። ይሄ ኢኮኖሚስቶችን ውድቅ አድርገውታል። ዋናው የሚታየው የሰው የተራው ሰው ኑሮ ሳይወርድ ምን ይኖራል ነው አንድ ሰው መለኪያው። ሌላው መለኪያው ደግሞ ከጸጥታ ጋር በስጋት የሚኖር ሰው መነቃነቅ የማይችል ህዝብ። ያሁን ፎር መለኪያው ይሄ ብቻ አይደለም። ሁሉም ተደምሮ ነው ያቺን ሀገር ወደቀች የሚያሰኛት። የመጨረሻ ወደቀች ያለች ቆይቷል። እንደዚህ ከተባለ ሁሉ ነገር የቴክኖሎጂ ጉዳይ ይጨመርበታል። የመጨረሻ ባክወርድ ነው የስልክ የቴክኖሎጂ አጠቃቀም። ይሄ ሁሉ ሲጀመር የኢትዮጵያ ኢኮኖሚ እታች ነው። የኢትዮጵያ የመጨረሻው ድሃ 10 ሀገር ውስጥ ብቻ አለች ኢትዮጵያ። ይሄ የታወቀ የተጻፈ በሁሉም ቦታ ነው። the poorest countries on earth ተብሎ ቢወጣ ማናቸው መለኪያ ኢትዮጵያ አንዷ ነች።
ይሄ ወርልድ ባንክ በነበርኩበት ጊዜ የኔ ስራ በአለም ውስጥ ያሉትን ኢኮኖሚዎች ማነጻጸር ነበረ። ለዛ ሐላፊ ነበርኩኝ። አፍሪካ ላይ ለሚደረገው ብቻ ሳይሆን ኢትዮጵያ ላይ ለሚደረገው ብቻ ሳይሆን ጠቅላላ በአለም ላይ ለዛም ነው ቅድም ከ81 ሀገር በላይ ዞር ያለው ያልኩት። የእያንዳንዱን ሀገር ኢኮኖሚ የመመርመር እና የማወዳደር የማነጻጸር ለዛ ክፍል ኃላፊ ነበርኩኝ አለም ባንክ በነበርኩበት ጊዜ። እነዚህ ቁጥሮች እንዴት እንደሚገነቡ አውቃለሁኝ። እነዚህ ቁጥሮች ዝም ብለው ከአየር ላይ የሚሳቡ አይደሉም። አሁን ለምሳሌ ስለ አንድ ሀገር የኢኮኖሚ እድገት በምናወራበት ጊዜ በአንድ ወር ወይም በሁለት ወር አይደለም። አሁን ወርልድ ባንክ የሚያቀርበው በአሁኑ ጊዜ የ2017ቱን ነው። ምክንያቱም 2 ዓመት ይፈጃል የአንድን ሀገር ኢኮኖሚ ዳታውን ሰብስቦ በደንብ አመቻችቶ ካልኩሌት አድርጎ ብዙ 3-4 ቦታ ላይ ቬሪፋይ የሚደረግበት ልትረዳኝ ትችላለህ? ቬሪፋይ
ማመሳከር የሚቻልበት
እሱ ሁሉ ከተደረገ በኋላ ነው። እኔ ለዛ 8 ዓመት ኃላፊ ነበርኩኝ። የኢትዮጵያ እድገት አዲስ አበባ ላይ በምናያቸው ፎቆች ሳይሆን ብዙ እድገት አሳይታለች። በእርግጥ የጀመርነው በጣም ድሃ ነበር። ዛሬ ከዓለም 10 ድሃዎች አንዱ ነን ይባል። የዛሬ 10 ዓመት ኢትዮጵያ ከሞዛምቢክ ቀጥሎ ነበረች በድህነት ደረጃ። ሶ ብዙ የመጡ ነገሮች አሉ። እነዚህ ሁሉ ግን አሁን ያለንበትን ሁኔታ አይገምቱም። አሁን ያለንበት ሁኔታ ትልቁ መሰረት ከ1994 ዓ.ም በዚህ ሀገር አቆጣጠር ማለት ነው የኮንስቲቱሽኑ ሲወጣ የአንድ 14 ገጽ ጽሑፍ ነበረ። ይሄ ነገር ምን ያህል ቀውስ ሀገሪቷን ሊከታት እንደሚችል ያነ አሁን ስር ሰዶ ኮንስቲቱሽናችንም እሱ ነው መመሪያውም እሱ ነው የፖለቲካ ለገንትኖችም እዛ ላይ ነው ያለው። ይሄን ነገር ለማድረግ በጣም ጁዲሺየስ ሆነ ወይንም ደግሞ በጣም ታስቦበት ተስብሎ የሚቀየር ነገር ነው። ነገ ተነስቶ አሁን ያለው 10 አመት ቢበላይ ያ ባለፈው 27 አመት ተፈጥሮ ያደገው ኦሮሞን የተመለከተ እንደሆነ አጼ ሚኒሊክ 5 ሚሊዮን ኦሮሞ ጨርሷል እየተባለ ያደገ ነው። የእናት ጡት የተቆረጠበት ሀውልት የቆመበት ቦታ ላይ ተወልዶ ያደገ ነው። እነዚህ ሰዎች ኢትዮጵያ የሚለውን ኮንሴፕቱም የላቸውም። ኢትዮጵያን የሚያመሳስሉት አርመኒዎች መጥተው እንደገዟቸው እንደገደሏቸው ጄኖሳይድ እንዳደረጉባቸው ነው። እንደዚህ ተብሎ የተፈጠረን ወጣት አሁን ባንድ ጊዜ ማንንም ቢሆን ሊያስተካክለው አይችልም።
ሊያስተካክላል አይደለም። አሁን እኔ ደግሞ የዶክተር አብይ ጥፋት ነው አይደለም የምለው ጠቅላላ ከአለፈው ስርዓት ጀምሮ እስካሁን ድረስ ትብለት ተዳምሮ የመጣ ችግር ነው ሱን አምናለሁ። ግን አሁን እየተባባሰ መጥቷል ነው እና ግዘንዳል ወደ ፖለቲካው ብናመራ ችግሩ ህገ መንግስቱ ነው አል በእኔ የሚታየኝ ህገ መንግስቱ ነው አል ፓርላማው ነው አል ኤትኒክ የዘር ፌደራሊዝም ነው አል። ይሄ ከሆነ ድረስ ይሄንን ለመለወጥ ምን ተደረገ እስከዛሬ ድረስ? በእውነት ዶክተር አብይ ብዙ ነገር ፈጽመዋል። ዶክተር አብይ የፈጸሙት ሁሉ ፍርአት ፈጥሮ ሳይሆን በፍርአት አማካኝነት ሳይሆን ዶክተር አብይ የፈጸሙት በመልካም ፈቃዳቸው በጠቅላይ ሚኒስትርነት ባላቸው ስልጣን ብዙ ነገር ሰርተዋል። እስረኛ አስወጥተዋል። የፖለቲካ ምህዳሩ እንዲሰፋ አድርገዋል። አንዳንድ ሰዎችም ለፍርድ እንዲቀርቡ አድርገዋል። በነጻነት ሰው መናገርና እንዲጽፍ አድርገዋል። እና ይሄንን ማንንም ይሄንን የሳቸው የፈጸሙትን ነገር ማንንም ሰው ሊክድ አይችልም። ነገር ግን በፍርሃት ለውጥ የተደረገ ሳይሆን ይሄ በግላቸው የተደረገ ነገር ነው። ህዝብ የሚጠብቀው ምንድነው? የፍርሃት ለውጥ ተደርጎ ወደ ዲሞክራሲ ፍርሃት የምንሸጋገርበትና በዛ ፍርሃት የምንገዛበት ሁኔታ ይፈጠር ነው። የሚታየው እስካተስኮ ያለው ሁኔታ እንዲጠበቅ እንጂ
ባለበት እንዲቆይ
ባለበት ሁኔታ እንዲሆን ነው እንጂ ምርጫው እንኳን ይካሄድ የሚባለው ህገ መንግስቱ ሳይለወጥ ኢፒአርዲኤ ሳይለወጥ ባለው ህገ መንግስት መሰረት ምርጫ ይካሄድ ነው።
መልካም ጽሑፋችሁ ላይ በስፋት ያሰፈራችሁት ይሄ የከሸፈች አገር የሚለው ሐሳብ ነው። ትንሽ ጠንከር ያለውን ክርክር ያመጣው ዝርዝሮችን እናንሳ ውይይታችንም ትንሽ ቀልጠፍ ለማድረግ ዶክተር ዮናስ ደርሶ ልምጣ። ይሄ ሁሉን ያሳሰበ እርሶ ይዘረዝሯቸዋል ሂደት ማስተካከያ ማስፈልጉ ግን ግድ ነው ብለዋል በጽሑፎም። ማስተካከያው ጋር ከመድረሳችንና አማራጮችን ከማይታችን አስቀድሞ ግን ብዙዎችን ያሳሰበ ቻለቃ ዳዊትም ትንሽ ጨረፍ አድርገውታል በጽሑፋቸው ገፋ አድርገው የሚሄዱበት የህዝቡን የለት ተለት ኑሮ አደጋ ላይ የጣለ ሰላማዊ ሁኔታዎች በሌሉበት ኢኮኖሚ በምን መልኩ መቀጠል ይችላል? ኢኮኖሚን በሚመለከት የደህንነት ዋስትና ማጣትን ቻለቃ ዳዊት ቀደም ብሎ እንደተከራከሩት ሁሉ የተለያዩ ኃይሎች በገዛ ፈቃዳቸው ሌላ መንግስት ይሆኑ ይመስላል የሚባል ደረጃ እስኪደርስ ጥቃቶች በተለያየ አካባቢዎች ከዚህ ቀደም ባልታየ መልኩ መካሄዳቸው አሳሳቢነቱን አያነረውም ወይ? አሳስቦናል የሚለው ድምጽ ብዙ ነውና
በዛ ላይ ምንም የሚያከራክር ሁኔታ የለም። የተደረገው ነገር እንደዚህ ነው። ፕራይም ሚኒስተሩ ወይንም አባሁን ግዜ ያለው አስተዳደር ከውጭ ያለውን የፖለቲካ ተቃዋሚ ወደ ኢትዮጵያ እንዲገቡ አደረጉ። ውጭ የነበሩት እነዚህ የሚዲያ ሰዎችን ኢትዮጵያ ውስጥ ገብተው እንዲንደቃንደቁ አደረጉ። ሁሉ በነጻ እንዲገቡ ተደረገ። ይህ በሚደረግበት ጊዜ ጆን ሶፌ ላይ ምን ብያለሁ ቸርችል የተናገሩት ነገር ኦሸት አንዴ ከተለቆሰች ዓለምን ትዞራለች እውነት ሱሪውን ለብሶ እስከሚቆም ድረስ ይላል። አንድ ውሸት ከአንድ ቦታ ስትለኮስ በጊዜው ቶሎ ማያችው ውሸት መጥፋት አለባት። አሁን በተለይ የዚህ የሶሻል ሚዲያ ኑ ግቡ በሚሉበት ጊዜ ሶሻል ሚዲያውን እንዳለለቀቁት መንግስት ያንን ኮንትሮል ሊያደርግ የሚችልበት በህግና በጉልበት ሳይሆን እነሱ አጀንዳውን ቀድመው ከመያዛቸው በፊት መንግስት የሱን አጀንዳ ሲስተሚክ በሆነ መንገድ ወዴት እያመራ እንደሆነ ያንን መፍጠር አልቻለም። ይሄ ነው ፕራይም ሚኒስተሩ የሚያደርጉት ነገር ሁሉ ትተው ይሄንን ነው አሁን ማድረግ ያለባቸው። ልክም ክፍያም አልፈልግም ልረዳችሁ እችላለሁ መጥቼ ያንን ላቋቁምላችሁ እችላለሁ ያን ነበረ እኔ ከጁን 2018 ጀምሬ ምክንያቱም በጣም ያሳሰበኝ ነገር እሱ ነበረ። አሁን ባዶ ቦታ ተለቀቀላቸው። ያ የተከፈተ ቦታ ለብዙ የአክራሪ ባዶ ቦታ ለቀቀለት።
የጠቅላይ ሚኒስትሩ ትልቁ ችግር ምንድነው? ኦሮሞን ትንሽ አኮሞዴት የሚያደርግ ነገር ሲጀምሩ ይሄው የኦሮሞን አጀንዳ ነው እሳቸው የሚገፉት ይባላሉ። ሲያማራውን ደግሞ ትንሽ ለቀቅ ያደረጉ እንደሆነ ኦሮሞ ደግሞ እኚ ሰውዬ እኮ የኢትዮጵያን አጀንዳ ነው ያዙት ይላል። ከነጭራሹም ብዙ ተቃውሞ ያለባቸው የጠቅላይ ሚኒስትር አብይና አቶ ለማ ኢትዮጵያዊነት ሱስ ነው ወይንም ሞተንም ኮመንም ኢትዮጵያዊ ነን የሚለውን አጀንዳ ይዘው ሲመጡ የአርባ ዓመት የኦሮሞ ሊብሬሽን ቲዮሎጂ ምለው ምንድነው ወደ ሃይማኖትነት ተቀይሯል። በሎጂክ የሚመራ ሳይሆን በመንፈስ የሚመራ ሆኗል። ያ መረን ስለተለቀቀ አሁን ብዙ ያየናቸው ኬኦሶች አሉ። እነዛን ለማድረግ የኮሙኒኬሽን አውታር መፈጠር አለበት የሚለው ላይ አንድ መጨረሻ ከሻለቃ ጋር ትንሽ ለየት የሚያደርገኝ እኔ ምንድነው ሻለቃ ብቻ አይደለም ብዙ ሰው የተናገረው ነው እንዴ ሮድ ማፕ አልሰጡንም። ሮድ ማፕ በአማርኛ ልትረዳ ይችላል?
ፍኖተ ካርታ ይልታል። የሚኬድበትን ማሳየት የሚችል
ፍኖተ ካርታ አልሰጡንም ይላሉ። እኔ የጠቅላይ ሚኒስትሩ አማካሪ ብሆን በአሁኑ ጊዜ የፖለቲካል ፍኖተ ካርታ ማውጣት ማለት የፖለቲካ ሱሳይድ ነው፣ ራስን መግደል ማለት ነው። ለምን ያልከኝ እንደሆነ ኢትዮጵያዊነት የሚለውን ይዘው የዘር ፖለቲካ ቆሞ ኢትዮጵያነት እንመለሳለን ቢሉ እንዳለ ኦሮሞ ይገለበጥባቸዋል። ወይንም ደግሞ አይ የለም አሁን እንዳለው አንዳንድ መሻሻል አድርገን ኤትኒክ ፌዴራሊዝሙን እናደርጋለን ያሉ እንደሆነ ደግሞ ይሄ ኢትዮጵያዊ ነኝ የሚለውና አማራዊ እነሳባቸዋል። በአሁኑ ጊዜ ኮንሰንሰስ ነው ቢልድ መደረግ ያለበት። አማራው በራሱ መሐከል አንድ ሴንተር መፍጠር አለበት፣ ኦሮሞ በራሱ መሐከል። ከዛ በኋላ የሚመጣ ነገር ነው እንጂ አሁን እዛ አጀንዳ ውስጥ ቢገቡ እኔ ለዛም ነው እሱን ይተውና የኢኮኖሚ አጀንዳ ነው ያዝ ያልኩበት ምክንያት ለዛ ነው።
ከሳብ
ጥሩ ነው ዶክተር ዮናስ አማካሪ አለመሆኑ ጥሩ ነው። አልስማማም በምትናገረው ከአክብሮት ጋር።
መልካም ዶክተር ዮናስ ሌላ ጥያቄ የሚጋብዙ ሀሳቦች አንስተዋል። ለሻለቃ ዳዊት እድል መስጠት ስላለብኝ ወደዛ ልሂድና እመለሳለሁ። ሻለቃ ዳዊት
አንዱ ችግሩ አንተ ያልከው ነው ዶክተር ዮናስ ሚዛን ለመጠበቅ ነው የኦሮሞ ቤዛቸውንና የኢትዮጵያዊነት ኃላፊነታቸው ሁለቱም ሚዛን መጠበቅ አስቸገራቸው። ኤትኒክ ፌዴራሊዝም የትም አገር የለም። አፍሪካን መረመርኩኝ ሁለት ቦታ ብቻ ነው ያለው ናይጄሪያና ኮሞሮስ። ሁለቱም የዘር አይደለም። ኤትኒክ ፌዴራሊዝም ያለው ኢትዮጵያ ውስጥ ብቻ ነው። ይሄን ኤትኒክ ፌዴራሊዝም እያላሉ በብሔር ፋንታ እያጠበቅ ነው እየተረረ ሄደ። ዛሬ ደቡብ ውስጥ ያሉ በአቅጣጫ ነበር እስከዛሬ የምንጠቀሰው ከእንግዲህ ወዲያ በዘራችን መሆን አለበት ነው። እያንዳንዳቸው ደግሞ የራሳቸውን ዞን እንዲፈጠር እየጠየቁ ናቸው። ከዛ ባሻገር ደግሞ የኛ ያልሆኑ ኦሪጂናል የዚህ አካባቢ ያልሆኑ ሰዎች ይውጡ እያሉ ደግሞ እያባረሩ ናቸው። ነገር ግን ይሄ ሁሉ የፖለቲካው ዳይናሚክስ የፈጠረው ሁኔታ ነው። ይህንን ለመቆጣጠር ቻለ መንግስት ደካማ ነው። ሮድማፕ አንድ መንግስት ስልጣን በሚይዝበት ጊዜ፣ በተለይ ደግሞ በእንደዚህ ያለ ቀውስ ባለበት ጊዜ ስልጣን በሚይዝበት ጊዜ እንግዲህ ቪዥን ያስፈልገዋል። ምንድን ነው የሚሰራው ስራ? ምንድን ነው የምሰራው? ወዴት አቅጣጫ ነው የሚሄደው? ይሄን ሁኔታ እንዴት አድርጌ ነው የማቀዘቅዘው የሚል አንድ ሮድማፕ ማናችንም በቢሮ እንኳን ሮድማፕ ያስፈልገዋል፣ እንኳን በሀገር ደረጃ። ያንን ሮድማፕ አውጥተው መናገር አለባቸው፣ ማሳየት አለባቸው። ፍኖተ ካርታ
ዶክተር ዮናስ በርሶ ልጀምርና ወደ ሻለቃ ዳዊት መለሳለሁ። ስለ ጋራ መግባባት አንስተዋል። ህብረተሰቡ በተዛባ መረጃ የሚበረዝበት ሁኔታ ስለማክሸፍ ወይንም ያን ሁኔታ ስለመቀየር ወሳኝነት ጠቅሰዋል። ነገር ግን ደጋግሞ የሚነሳውን አንድ ጥያቄ እንመልከት። ይሄ በአገር ውስጥ አሁን ያለው ሁኔታ በተጨባጭ የሆነ ነገር አይደለም ወይ? አሁን ያለው ሁኔታ በእርግጥ የወረሱት ነው፣ በእርግጥም ግዙፍ ነው፣ ብዙ ስራም ሊጠይቅ ይችላል። ነገር ግን ከዚህ ቀደም ባልታየ መልኩ የሰዎች ህይወት አደጋ ላይ የሚወድቅበት ያን መለወጥ አለመቻል በመንግስት የደህንነት ዋስትና ጥበቃ ማጣት ችግር አይደለም ወይ? ያን መፍታት እንዴት ቀጠሮ ይሰጠዋል? ሻለቃ ዳዊት በአንድ አመት ጊዜ ውስጥ ምርጫ ራሱ እንደ ምርጫ ሊወሰድ እንደማይችል ከአንዳንዶች በመስማማት ይከራከራሉ። ለዚህም የችግሩ ውስብስብነትና ለነኚህ ዛሬ ለሚታዩት የበረቱት ፈተናዎች ምክንያቱ የዛሬው ህገ መንግስት መሆኑን ያነሳሉ፣ በጽሁፎም በዝርዝር ሄዳሉ። ይሁንና በአማራጭነት ምርጫን አለመውሰድ በአንድ ወገን ተይዞ አንድ አመት በሞላው የጠቅላይ ሚኒስትር አብይ አስተዳደር የታዩ ችግሮችን መላ ማለት ባለበት አሁን የሚደረጉትን የማስተካከያ እርምጃዎች ይደረግባቸው አይደለም? እርሶ ካልቻሉ ኃላፊነታቸውን ይልቀቁ እስከሚለው ድረስ ይሄዳሉ። በርግጥ አንድ አመት ለአመታት የተጠራቀመውንና ሁኔታዎች ፈቅዶለት ቀደም ዶክተር ዮናስ እንደሚሉት የተባባሰውን ችግር ለመፍታት በቂ ነበር ወይ? ለዜጎች ደህንነት ዋስትና መስጠትን ጨምሮ ያላደረጓቸው የሚጠየቁባቸው ነገሮች እንዲያደርጉ ማድረግ ለምን አማራጭ አልሆነም? ሻለቃ ዳዊት ወልደ ጊዮርጊስ፣ ዶክተር ዮናስ ብሩ፣
ክርክሩ ይቀጥላል። ለጊዜያችሁ አመሰግናለሁ።
እግዚአብሔር ይስጥልኝ።
በጣም እናመሰግናለን።